Voice of America, Washington.
Go, go. Gambino, B-O-A.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ታህሳስ 11 2014 ዓ ም ነው። አብራችሁን ከመሻችሁ ቀጣይ ጉዳዮችን ትሰማላችሁ።
የታነጸ ዜጋ እያፈራለን። ይሄ የስነ ምግባር ችግር አንዱ የታየው ነው። አገር በቀል እውቀቶችን ያላካተተ ነው። ልዩ ፍላጎት ተማሪዎች አሉ፣ እንደገና ልዩ ተሰጥኦ አላቸው አሉ። ያበለጸግ ነው መሄድ ያለባቸው። የእነዚህን ያገናዘበ አይደለም፣ ክፍተት አለበት።
የአማራ ክልል በቀደሙ የትምህርት ስርዓት ውስጥ የነበሩ ችግሮችን ይቀርፋሉ ያላቸውን አዳዲስ የአንደኛ ደረጃ መማሪያ መጽሐፍትን ማሰራጨት ጀምሯል። ቀደም ብለን የሰማናቸው የስርዓተ ትምህርት ዝግጅትና ትግበራ ኃላፊው አቶ ካሴ አባተን ነው። ሙሉ ዘገባው በምሽቱ ይደመጣል።
ወደ ኢትዮጵያ አልገቡም መግባት አይችሉም ማለት ምርመራውን ማካሄድ አይችሉም ወይም ማለት አይደለም። ምርመራውን ማካሄድ ይችላሉ፣ ይቀጥላሉ።
ዶክተር አደም ካሴን የሰማናቸው የተባበሩት መንግስታት ድርጅት ኢትዮጵያ ውስጥ የተፈጠሩ የሰብአዊ መብት ጥሰቶችን የሚመረምር ቡድን ለማዋቀር ወስኗል። ኢትዮጵያ ግን ይህንን ውሳኔ ተቃውማለች። የውሳኔውን ዕጣ ፈንታ በተመለከተ ሙያዊ ማብራሪያ ይሰጡናል ቆየት ብለው። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ የድምፅ ምህንድስናውን ይከውናል። አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ስመኝሽ ቆየ
አመሰግናለሁ ሀብታሙ። የኮንጎ ዲሞክራቲክ ሪፐብሊክና የዩጋንዳ ሰራዊት ጥምረት በኮንጎ ምስራቃዊ ግዛት ውስጥ የሚገኙ አማጽያንን ጠንካራ ይዞታዎች መደምሰሳቸውንና 35 አማጽያንን በቁጥጥር ስር ማዋላቸውን ትላንት ባወጡት መግለጫ አስታወቁ። ከሁለቱ አገሮች የተውጣጣው ጦር በዲሞክራቲክ ሪፐብሊክ ኮንጎ በሰሜን ኪቩ እና ኢቱሪ ክፍለ ግዛት ውስጥ የሚገኙ አዳዲስ የጠላት ሰፈሮችን ማጥቃታቸውን የኮንጎ ጦር ሰራዊት ባወጣው የትዊተር መልእክት አስታውቋል። እንደ አውሮፓውያን አቆጣጠር ህዳር 30 የሁለቱ ሀገሮች ጥምረት ጦር እርምጃ መውሰድ ከጀመረ ወዲህ ብዙ ሰላማዊ ሰዎች ላይ በዩጋንዳና ኮንጎ ስለደረሰው የሽብር እልቂት ተጠያቂ የሆነውን የተባበሩት ዲሞክራቲክ ኃይሎች ወይም ኢዲኤፍ እየተባለ የሚጠራውን የአማጽያን ቡድን መደምሰሱን አስታውቋል። ኢዲኤፍ በዩጋንዳና ኮንጎ ውስጥ በሰላማዊ ሰዎች ላይ ለደረሱ የቦምብ ፍንዳታዎች ተጠያቂ የተደረገ ድርጅት መሆኑም ተመልክቷል። የኢዲኤፍ ቡድን አባላት በአብዛኛው የዩጋንዳውን መሪን ፕሬዝዳንት ሙሴቬኒ መንግስት የሚቃወሙ ሙስሊሞች ሲሆኑ እንደ አውሮፓውያን አቆጣጠር በ1995 በዲሞክራቲክ ኮንጎ ሪፐብሊክ ውስጥ የተመሰረቱ መሆኑ ተነግሯል። ከዲሞክራቲክ ፓርቲ የህግ መወሰኛው ምክር ቤት አባላት መካከለኛውን አቋም የያዙ ናቸው የሚባሉት የዌስት ቨርጂኒያው ሴናተር ጆ ማንሽን ወደ 2 ትሪሊየን ዶላር የሚጠጋውን የፕሬዝዳንት ባይደን የማህበራዊ ደህንነት ሴፍቲኔት የውጭ እቅድ እንደሚቃወሙ አስታውቀዋል። ይህ እቅዱ የሚሸፍናቸውና የሚያስወጣቸው ወጪዎች ጠንካራ ክለሳ እንዲደረግባቸው ሊደረግ ስለሚችል የማለፍ እድሉን ያጨልመዋል ሲሉ ባለሙያዎች ያላቸውን ስጋት ተገልጠዋል። የዋይት ሀውስ ቃል አቀባይ ጄን ሳኪ አሁንም እንደገና ሴናተሩ ሀሳባቸውን ይለውጡ እንደሆነና መጀመሪያ የገቡትን ቃል እንዲጠብቁ መጎትጎታችንን እንቀጥላለን ብለዋል። በሆንግ ኮንግ ትላንት በተካሄደው የምክር ቤት አባላት ምርጫ የቻይና ደጋፊ የሆኑ እጩዎች በርካታውን ድምፅ አሸንፈው መውሰዳቸው ተሰማ። ሮይተርስ እንደዘገበው 30% መራጮች ተሳትፈውባቸዋል በተባለው በዚህ ምርጫ የቻይና ደጋፊዎች የሆኑት 40 ወንበሮችን ሲያሸንፉ፣ በተለያዩ ሙያና የንግድ ዘርፍ የተሰማሩት ደግሞ 30 መቀመጫዎችን አግኝተዋል። የተቀረው ጥቂት ውጤት ገና አልተገለጸም። እንደ አውሮፓውያን አቆጣጠር በ2016 ተደርጓል ከተባለው ምርጫ ግማሽ ያህል የቀነሱ መራጮች የተሳተፉበት መሆኑ የተመራጮችን ህጋዊ ተቀባይነት ይቀንሰዋል የሚል ስጋት መፍጠሩም በዘገባው ተመልክቷል። ዘ ዲሞክራቲክ አሊያንስ ፎር ቤተርመንት ኤንድ ፕሮግረስ የተባለው ፓርቲ መሪ ስታሪሊ ፓርቲያቸው ህጋዊና ህዝባዊ ተቀባይነት አይኖረውም የሚለውን እንደማይቀበሉት መናገራቸው ተዘግቧል። ስታርሊ ለጋዜጠኞች በሰጡት መግለጫ በዚህ ምርጫ ዝቅተኛ መራጭ መውጣቱ መራጮቹ ከምርጫው ስርዓት ጋር ችግር ያላቸው መሆኑን የሚያመለክት አይመስለኝም። ሰዎች ከሁኔታዎች ጋር ራሳቸውን እስኪያላምዱ ድረስ በቂ ጊዜ የሚፈልጉ ይመስለኛል ብለዋል። በዚህ ምርጫ የሚሳተፉት አርበኞች ብቻ ናቸው በሚል በመንግስት የተመረጡ እጩዎች ብቻ መሳተፋቸው በአንዳንድ አንዳንድ አክቲቪስቶችና የውጭ መንግስታት እንዲሁም በሰብአዊ መብት ቡድኖችና የዲሞክራሲ ኃይሎች ሲተች ቆየ መሆኑን ሮይተርስ በዘገባው አመልክቷል። የዩናይትድ ስቴትስ መድኃኒት አምራች ሞደርና ሶስተኛው ዙር የሞደርና ክትባት መድኃኒት በከፍተኛ ደረጃ እየተሰራጨ ለሚገኘው የኦሚክሮን ቫይረስ ውጤታማ መሆኑን በቤተ ሙከራው በተደረገ ምርምር ማረጋገጡን ዛሬ ባወጣው መግለጫ አስታወቀ። ሞደርና በመግለጫው እንደማጠናከሪያ በግማሽ የሚሰጠው የክትባት መጠን የሰውነት የመከላከል አቅምን በ37 ጊዜ እጥፍ እንደሚያሳድግ ሲገለጽ፣ ሙሉ ክትባት ደግሞ 80% እጅግ የበለጠ አቅም የሚሰጥ መሆኑን አስታውቋል። የዩናይትድ ስቴትስ ፌደራል መንግስት የጤና ባለስልጣናት ሁለቱም የሞደርናና ፋይዘር ክትባት መድኃኒቶች ለሁሉም ማዋቂዎች እንደማጠናከሪያ ክትባት መድኃኒት ሊሰጡ የሚችሉ መሆናቸውን ባለፈው ወር መፍቀዳቸው ይታወቃል። የሞደርና መግለጫ የመጣው በዩናይትድ ስቴትስ የተላላፊ በሽታዎች ከፍተኛ ባለሙያ አንቶኒ ፋውቺ ኦሚክሮን ቫይረስ በዓለም ላይ በከፍተኛ ሁኔታ እየተስፋፋ መሆኑን በመጥቀስ ሁሉም አሜሪካውያን እንዲከተቡ ትላንት የሰጡትን ማስጠንቀቂያ ተከትሎ መሆኑም ተመልክቷል። አድማጮች፣ ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች አቀረብኩላችሁ ስምኝሽ የቆየነኝ። ለቀሪው የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
ጋቢና ቪኦኤ ወጣቶች ላይ ያተኮረ የአሜሪካ ድምፅ ልዩ መርሃ ግብር ነው። በማኅበራዊ መገናኛዎች እንዲሁም በመደበኞቹ የራዲዮና የሳተላይት ቴሌቪዥን መጎዶች ላይ እንገኛለን። ወደ ቀዳሚው ጉዳይ እንሻገር። የአማራ ክልል በቀደሙ የትምህርት ስርዓት የነበሩ ችግሮችን ለመፍታት ይረዱኛል ያላቸውን አዳዲስ የመማሪያ መጽሐፍትን በአምስት ቋንቋዎች አዘጋጅተው በክልሉ 6 ዞኖች በ31ኛ ደረጃ ሙሉ ሳይክል ትምህርት ቤቶች ማሰራጨቱ ተሰምቷል። አስቴር መስጋናው ዝርዝር ይዛለች።
በክልሉ በሚነገሩ አማርኛ፣ ህምጠኛ፣ አዊኛ፣ ኦሮምኛ እና አርጎብኛ ቋንቋዎች ከ70,000 በላይ መጽሐፍት ለሙከራ ተግበራው መታተማቸውን ይናገራሉ። በአማራ ክልል ትምህርት ቢሮ የስርዓተ ትምህርት ዝግጅትና ትግበራ ዳይሬክቶሬት ዳይሬክተር ካሲያ ባተ
ለመቀየር ያስፈልገበት ምክንያት በጥናት የተለዩ ችግሮች አሉ። አንደኛ ምንድነው? የስርዓተ ትምህርቱ በይዘት የታጨቀ ነው። ከአካባቢው ያሉ ችግሮችን አሁን እኛ በአብዛኛው አርሶ አደር ዜጋ ነው የምናፈራው። ያንን ችግር ፈቺ ዜጋ እያፈራን አይደለም። የስነ ምግባር ችግር አላካተተ የስነ ምግባር የታነጸ ዜጋ እያፈራለም። ይሄ የስነ ምግባር ችግር አንዱ የታየው ነው። አገር በቀል እውቀቶችን ያላካተተ ነው። ልዩ ፍላጎት ተማሪዎች አሉ፣ እንደገና ልዩ ተሰጥኦ አላቸው አሉ። እያበለጸግ ነው መሄድ ያለባቸው። የእነዚህን ያገናዘበ አይደለም፣ ክፍተት አለበት የሚሉ እንደዚህ የመሳሰሉ ነገሮች አሉ የተነሱ። ስለዚህ እነዚህ ታይተው እንግዲህ በተቻለ መጠን እነዚህን አገር በቀል እውቀትን ያካተተ የስነ ምግባር አሁን ይህን ስነ ምግባር ችግር አለ ሲባል የስነ ምግባር መጽሐፍ አሁን እየተዘጋጀ ነው። እንዲህ ሀገር አሁን አልቆ አሁን እንጀምራለን ከአዲስ እስከ 6 ማለት ነው። አገር በቀል እውቀቶችም እንዲያካትት ጥረት ተደርጓል በተቻለ መጠን ማለት ነው። ከዚያ ውጭ ደግሞ አካባቢያዊ እንዲሆንም ልጆቹ አሁን የሚያደርግ ስርዓተ ትምህርት ለምሳሌ 9 11 እና 12 ትምህርት አሁን የሙያ ትምህርቶች ተከተሉ። ለምሳሌ ሜታልወርኪንግ በስሩ የተለያዩ እንትኖችን ይዞ ማኑፋክቸሪንግ፣ ሄልዝ፣ የአግሪካልቸር የመሳሰሉት ነገሮች እየተካተቱ ሂደዋል። አሁን የሙያ ትምህርት እየሆኑ ማለት ነው። ይህንን እንደወጡ 11ና 12ን ተምረው ዲፕሎማ ይዘው እንዲወጡ ይደረጋል ማለት ነው። በዚህም አገር በቀል የሆኑ ነገሮችን ለምሳሌ ሜዲሲን አገር በቀል የሆኑ ዛፎች ሊኖሩ ይችላሉ። እኛ በምሳሌነት እየተጠቀሰ እንዲህ በዚህ መልኩ እንዲሄድ አገራችን ያሉ ሴቶች ምንድን ናቸው እነዚያ ያካቱ እንዲሄድ ለማድረግ ጥረት ተደርጓል። አሁን ደግሞ የተቻለ ተተችቶ ሲወጣ ደግሞ እናሻሽለዋል።
አዲሱ የመማሪያ መጽሐፍት የሙከራ ትግበራ ከተጀመረባቸው ትምህርት ቤቶች ውስጥ አንዱ ባህር ዳር ከተማ የሚገኘው የአጼ ሰርጸ ድንግል አንደኛ ደረጃ ትምህርት ቤት ነው። በሙከራ ማስጀመሪያ መርሃ ግብር ላይ የተገኙት የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ማተቤ ታፈረ የተሻለ ትውልድ ለመገንባት በተዘጋጀው መጽሐፍ ላይ ማሻሻያ ለማድረግ ተማሪዎችና መምህራን ኃላፊነታቸውን እንዲወጡ አሳስበዋል።
የአማራ ህዝብ ብቻ አይደለም ሀገር የምንገነባበት ጉዳይ አንዱ ስርዓተ ትምህርት ስለሆነ ሀገር የሚገነባው በትውልድ ግንባታ ነው። ትውልድ ደግሞ የሚገነባው በአግባቡ የተዘጋጀ ስርዓተ ትምህርት በአግባቡ የተዘጋጀ መጽሐፍ ሲሆን ስለሆነ ስታስተምሩ በእያንዳንዱ ክፍለ ጊዜ ሀገር በመገንባት ሂደት የራሳችሁን ኃላፊነት የተወጣችሁ መሆኑን አውቃችሁ የመጽሐፍ ትግበራ ሂደቱን እጅግ ስኬታማ በሆነ መንገድ እንድንመራው አደራ ማለት እፈልጋለሁ። ከተማሪዎች በኩል የሚጠበቀው እናንተ ብቻ ሳትሆኑ ቀጣይ ከእናንተ በኋላ ያሉ ተማሪዎች የሚማሩበት ስለሆነ መጽሐፉ ላይ የምታዩአቸውን አንዳንድ ችግሮች ለቅማችሁ ለመምህራን ሪፖርት ማድረግ አለባችሁ።
አዲስ በታተመው የሙከራ የመማሪያ መጽሐፍ ዙሪያ ስልጠና የወሰዱት መምህር ለወልድ ብርሃኔ አለ ያሉትን ክፍተት እንዲህ ገልጸዋል።
የፍተኛው ብዙ ችግሮች ታሪክን አካቱም በርግጥ እዚህም የታሪክ ችግር አለ ክፍተት አለ። እነዛ ስንመለከታቸው የተለያዩ ክፍተቶች ሊኖሩ እንደሚችሉ ታሳቢ
የታሪክ ትምህርት አልነበረም ከዚህ
እዚህም ቢሆን ያን ያህል አይደለም።
ትኩረት አልተሰጠም።
ታሪክ ትምህርት ላይ ትኩረት አልተሰጠም። በነገራቸው በዚህ አጋጣሚ በርካታ ሀገራትን የተወሰነ ልምድ አሰስ ሞክሬያለሁ። ሳይኮሎጂስትም ወይም ደግሞ የስነ አእምሮ ተመራማሪዎች የሚናገሩት የማይረሳ አእምሮ ያላቸው ልጆች አራተኛ ክፍል ሲደርሱ ነው። እዚህ ላይ የኢትዮጵያን ታሪክ፣ እዚህ ላይ የአካባቢያቸውን ታሪክ፣ እዚህ ላይ የክልላቸውን ታሪክ መማር አለባቸው የሚልነት አለ። ይሄ ይሰመርበት ይቀጥ ለምን ህፃናት በልጅነት የሰጠውን አይረሳም እስከ መቼ? አራተኛ ክፍል የኢትዮጵያን ታሪክ ተምሬያለሁ፣ አራተኛ ክፍል የራስ ዳሽንን ትምህርት ተምሬያለሁ፣ አራተኛ ክፍል ቀይ ቀበሮን አውቃለሁ እያሉ አይራሱት ነው ባይኖራቸው። በዚህ ተነስተ ነው ጥሩ የታሪክ ምሁራን መሆን የሚችሉ እና እዚህ ላይ ይስተካከላል ብዬ ተስፋ
አንስታችሁት ነበር
አንስታ ነው
እንደምን
እናየዋለን። ያሉ
የሙከራ ትግበራው በዚህ ዓመት ተጠናቆ በ2015 የትምህርት ዘመን በክልሉ ሙሉ ትግበራ ይጀምራል ተብሎ ይጠበቃል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችን ስለሆናችሁ እናመሰግናለን አድማጮቻችን። ኢትዮጵያ ውስጥ ተፈጽመዋል የተባሉ የሰብአዊ መብት ረገጣዎች ለመመርመር የሚያስችል የባለሙያዎች ቡድን ለማቋቋም የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ከሰሞኑ ወስኗል። ድርጅቱ ኢትዮጵያን በሚመለከት የተለያዩ ሪፖርቶች ሲያቀርብ ነበረ። ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋርም የጋራ የምርመራ ውጤታቸውን ቀደም ብለው ይፋ አድርገዋል። የአሁኑ ውሳኔ የውዝግብ ምንጭ ሆኗል። ለምን? ለዚህ መልስ ለማግኘት አመሻሹን ዶክተር አደም ካሴን በስልክ አግኝቻቸዋለሁ። ዶክተር አደም በተለያዩ ዓለም አቀፍ አውታሮች ላይ ከሚያቀርቧቸው በተለይ አፍሪካን የሚመለከቱ ትንታኔዎች በተጨማሪ ኔዘርላንድስ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት ባልደረባ ናቸው።
አንደኛው ምናልባትም አሁን አንተ መጨረሻ ላይ የጠቀስከው የኢትዮጵያ የሰብአዊ መብት ኮሚሽን እና የዓለም አቀፍ የሂውማን ራይትስ ሃይ ኮሚሽነሩ አብረው በጋራ ሆነው እየሰሩት ያለ ስራ አለ። ያ እያለ ተጨማሪ አዲስ ነገር መመስረቱ ተዘጋጀውን ሁሉም ነገር የሚያበላሽ የሚደግም አይነት ስለሆነ ነው። አንድ ነው። ሁለተኛውና ምናልባትም በጣም ጠንካራው ነጥብ ደግሞ ይሄ ጉዳይ በተለይ ደግሞ በኢትዮጵያ በኩል አሜሪካ መንግስትና የአውሮፓ ህብረት በተለይ ፈልጉትን ነገር መጀመሪያ ላይ በዩኤን ሴኩሪቲ ካውንስል ውስጥ ከዛም በኋላ ደግሞ በአውሮፓ ህብረት ውስጥም አንዳንድ እርምጃዎች ለኢትዮጵያን በተመለከተ መውሰድ ባለመቻላቸው ሌላ አማራጭ የፖለቲካዊ መንገድ ቀላል የሆነውን መንገድ መርጠው መሄዳቸው ነው እና እንደ በኢትዮጵያ መንግስት እየታየ ያለው ይሄ ነገር እንደ ፖለቲካዊ ጫና ማሳደሪያ እንጂ ስርዓቱ የተከተለ አይደለም ከሚል ሳቢ የመጣ ነው። እንደ ሶስተኛ መጨመር ከተባለ ደግሞ ፖለቲካዊ ነው ተብሎ መታየቱ ደግሞ በሰላም ነገሩን በሰላም ለመፍታት የሚደረገውን ጥረት ሊያደናቅፍም ይችላል ከሚል ሳቢ ነው።
እንግዲህ አርብ ዕለት በነበረው የድምፅ አሰጣጥ ሂደት ላይ ከ47 ዓለም ሀገራት መካከል 20ው ድጋፋቸውን፣ 15ቱ ተቃውሟቸውን፣ 11ዱ ደግሞ ድምፅ ታቅቦ አሳይተዋል። የመርማሪ ቡድኑ ግብ እንግዲህ በተባበሩት መንግስታት ድርጅት አይን ነው የሰብአዊ መብት ረገጣዎችን መመርመር፣ በጦርነቱ ውስጥ ተሳታፊ የሆኑትን አካላት የወንጀል አድማስ ማወቅ እንደሆነ ተጠቅሰዋል። ይሄ ከሆነ ነገሩ የዓለም ሀገራት በአንድ ድምፅ ያልተስማሙበት ምክንያት ምንድን ነው? ሀገራት በዚህ ደረጃ የተከፋፈለ አቋም እንዲኖራቸው ምክንያቱ ምንድን ነው?
ሶስት ምክንያቶችን መጥቀስ ይቻላል። አንደኛው ፖለቲካዊ ይዘት ያለው ሂደት እንደመሆኑ ሁሉም ሀገራት ይስማማሉ ተብሎ አይጠበቅም። ለዛም ነው የውሳኔ አሰጣጥ ሂደቱ ሁሉም በስምምነት ሳይሆን አብዛኛው ድምፅ ባገኘው መንገድ የሚሰራው። እንግዲህ አንዱ እሱ ነው። ሁለተኛው ደግሞ በተለይ ኢትዮጵያ ሳትሆን በአጠቃላይ ከምዕራባውያኑ ሀገሮች ውጭ ያሉ ሀገራት አንዳንድ ጊዜ በተለይ ይሄ የሂውማን ራይትስ ካውንስሉ የሚባለው የተለያዩ ጫናዎችን ለማሳደር በአፍሪካ ሀገሮች ላይ እና በተለያዩ ድሃ በሚባሉ ሀገሮች ላይ የተለያዩ ጫና ያመጣል የሚል ሳቢያ አለ እና አንዳንድ ሀገሮች ለምሳሌ እነ ራሽያን፣ ቻይናን በመርህ ደረጃ ብዙ ጊዜ እንደዚህ አይነት ውሳኔዎች በተለይ አንድን ሀገር ላይ ያተኮረ ነገር እንዳይዘጋጅ የመቃወም አዝማሚያ ይታያል። ከፖለቲካዊ ነው ከሚል እና የምዕራባውያን ውጭ ያሉ ሀገራትን ታርጌት ለማድረግ ይጠቀሙበታል ከሚል ሳቢ ማለት ነው። ሶስተኛው ደግሞ ከኢትዮጵያም ጋር በተለይ አሁን ባለው አንዳንድ ሀገራት ሁኔታው ይህን ነገር የሰላም ሂደቱን ኢትዮጵያውያን ችግር ውስጥ ቢሆንም ጦርነቱ ቢሆንም ራሳቸው ነገሮችን ይፈታሉ የሚል እምነት ስላላቸውና እንደዚህ አይነት እርምጃዎችም ምናልባት ጣልቃ እየገቡ ትኩረት እንዳውም እየሳቡ ሰላሙን የማምጣት ሂደቱ ላይ ያልተገባ ጫና ይፈጥራል ከሚል እሳቤ ነው። በአጠቃላይ እንግዲህ ሁልጊዜም ይሄ ድርጅት በተለይ እንደዚህ አይነት አንድ ሀገርን ላይ ትኩረት ያደረገ ውሳኔ ሲወሰን አብዛኛውን ጊዜ በአብላጫ ድምፅ ነው እንጂ ሁሉም ተስማምተው የሚያውቁበት ሂደት አይደለም። ምናልባትም በቅርብ ጊዜ ግንቦት ላይ ብንመለከት ለምሳሌ እስራኤልን የሚመለከት ተመሳሳይ አይነት አጣሪ ኮሚቴ ሲቋቋም ብዙ ሀገሮች ደግፈውታል፣ ግን አብዛኛዎቹ በተለይ የምዕራባውያን ሀገሮች ሁሉም ተቃውሞት ነበር። እንግሊዞች ይሄ ነገር የሰላም ሂደቱን የተለያዩ የአካላትን አቋም የሚያጠናክር የሰላም ሂደቱን የሚያበላሽ ነው ብለዋል። አሜሪካኖቹም እንደዚሁ ትኩረት የሚወስድ እና መፍትሄ የማያመጣ ነው ብለውታል። በአጠቃላይ ይህ የተለመደ ነገር ነው። አብዛኛውን ጊዜ አንድ ሀገርን የሚመለከት ከሆነ በጣም ክፍፍል የሚታይበት ፖለቲካዊ እንድምታው ፖለቲካዊ እሳቤው የሚጠነክርበት ቦታ ነው፣ መድረክ ነው።
ይህንን ውሳኔ እንግዲህ ኢትዮጵያ እንደማትቀበለው አስታውቃለች። በአገሪቱ የውጭ ጉዳይ ሚኒስቴር በኩል በቅርቡ በወጣው መግለጫ ላይ የመርማሪ ቡድኑን የመተባበር ፍቃድ እንደሌላትም አሳይታለች። የተመርማሪዋ ሀገር ፍቃድ በሌለበት ሁኔታ የመርማሪ ቡድን ውጣ ምንድን ነው የሚሆነው? ኢትዮጵያስ ተገዳ መርማሪዎችን የምታስተናግድበት አሰራር አለ ወይ? ዓለም አቀፍ ሕግ አለ ወይ?
ከሁለተኛው ልጀምር። በዓለም አቀፍ ሕግ በተለይ ሄግ ኮሚሽኑን በሚመለከት በተለይ አንድ ሀገር ሊገባ የሚችለው ገብቶ ሀገር ውስጥ ለመመርመር የሚችለው በሀገሪቷ ፍቃድ ከተሰጠው ብቻ ነው። ኢትዮጵያን ሊያስገዳት የሚችል ስርዓት የለም። ነገር ግን እንግዲህ በሕግ ስርዓት ባይኖርም በፖለቲካ ደረጃ ግን ጫና ሊያመጣ የሚችል ምን የምትደብቁት ነገር አለ እየተባለ ነገሮች ጫና የፖለቲካ ጫና ሊያመጣብን ይችላል። በሕግ በኩል ግን በኢትዮጵያ መንግስት እስካልተስማማ ድረስ ወደ አገር የመግባት መብት የላቸውም። አንዱ እሱ ነው። ሁለተኛው ነገር ምንድን ነው? እንግዲህ በአጠቃላይ በዓለም ደረጃ ከውሳኔ ሰጪ አካላት በተጨማሪ እነዚህ ውሳኔ አካላት እየተጠቀሙ አንዳንድ ሀገራት እነሱ የሚደግፉትን አቋም ለማራመድ ይጠቀሙበታል። በዚህም ላይ እንግዲህ በተለይ አሜሪካኑና ምዕራባውያን ኢትዮጵያ ይህንን ነገር የማታስገባ ከሆነ አንዳንድ ጫናዎችን ለማድረግ ለምሳሌ ሳንክሽኖችን ለመጫን ወይም አንዳንድ ግፊቶችን ለማድረግ ሊጠቀሙበት ይችላሉ። በህግ ደረጃ ወደ ኢትዮጵያ ውስጥ የማስገባት ግዴታ ባይኖርባትም በፖለቲካው ደረጃ ግን በተባበሩት መንግስታትም ከዛም አልፎ ደግሞ ይህንን ውሳኔ የሚደግፉ ሀገራት ምዕራባውያን ሀገራትም ያንን ተጠቅመው ጫና ሊያደርሱብን ይችላሉ። አንድ እሱ ነው። ሁለተኛ ነገር ግን ወደ ኢትዮጵያ አልገቡም መግባት አይችሉም ማለት ምርመራውን ማካሄድ አይችሉም ወይም ማለት አይደለም። ምርመራውን ማካሄድ ይችላሉ፣ ይቀጥላሉ። እንግዲህ በስልክም በሌላ መንገድ አካሄደውም አለው የሚለውን መረጃ ለሰብአዊ መብት ካውንስሉ ያቀርባሉ።
በምዕራባውያን ወገኖች ዘንድ የሚነሳ አንድ ሀሳብ አለ። የአፍሪካ ሀገራት በሀገራቸው ውስጥ ሊኖር ለሚፈልጉት ግንባታ የምዕራባውያንን እገዛ ይጠይቃሉ። ነገር ግን በሀገራቸው ውስጥ እንዲገነባ የሚፈለገውን የዲሞክራሲ ስርዓት ለመገንባት እንዲሁም ደግሞ ሰብአዊ መብት የተረጋገጠበትን አድማስ በተመለከተ የሚቀርቡ ጥያቄዎችንም ሆነ ተጠያቂነቶችን ደግሞ ለመቀበል ዝግጁ አይደሉም የሚል ወቀሳም ሲያቀርቡ ይሰማል። ሁለቱን ማቻቻል የሚቻልበት አሰራር እንዴት ነው መምጣት የሚችለው?
ሀገራት ኃላፊነት አለባቸው። የእያንዳንዱን ሀገር የራሳቸውን ህገ መንግስታዊ ስርዓት ብንመለከት እንደ የዓለም አቀፉን እና በአፍሪካ ደረጃ ያሉትን ግዴታዎችን ኃላፊነቶች ብቻ ሳይሆን በየሀገሩ ያለውን የህገ መንግስታዊ ግዴታዎች ብንመለከት እድገቱንም ዲሞክራሲውንም ሁሉንም የማሰባጠር የማሰራት ግዴታ አለባቸው ሀገራት። የዓለም አቀፉ ማህበርም እንደዚሁ በተለይ በዓለም አቀፍ ደረጃ የተቀበሉ መርሆችን እያየ ያንን የመጠቀም ግፊት የማድረግ ኃላፊነትም መብትም አለው። ነገር ግን ያለው ከፍተኛው ያለው ውዝግብ ምንድን ነው? ወጥነት የሌለው ጫና፣ አንዱ አገር ሲያደርገው ዝም የሚባልበት፣ አንደኛው አገር ሳያደርገው ደግሞ ትክክል አይደለም የሚባልበት የወጥነት የሂፖክሪሲ በመኖሩ እና በተለይ ደግሞ የዓለም አቀፍ ስርዓቱ መሰረታዊ የህጋዊ ስርዓት ቢኖረውም አብዛኛው እንቅስቃሴ ግን የፖለቲካዊ ዝንባሌው ስለሚበዛ በሀገራት መካከል እንደዚህ አይነት ግፊቶች ሲመጡ ከራሳቸው ጥቅም ከራሳቸው አስተሳሰብ ጋር በማያያዝ ያሉትን ስርዓቶች ዌፐናይዝ የማድረግ የመጠቀም ዝንባሌ ስለሚያሳዩ ነው እንጂ በመርህ ደረጃ ትክክል ነህ። ሀገራት ኃላፊነት አለባቸው። ከዓለም ሀገራት እርዳታ አገኙም አላገኙም በራሳቸው ህገ መንግስታዊ ስርዓት የተቀበሉት ስለሆነ በህዝቡም የሚፈልገው ስለሆነ ዲሞክራሲያዊ ስርዓትና አስፈላጊ ግብአቶችን ማስተካከል አለባቸው። የተለያዩ ዓለም ሀገራትም ደግሞ ያንን የመርዳት አስፈላጊ ሲሆን ነገሮችን በደንብ የመገንዘብ የማክበርም ግዴታ አለባቸው። የራሳቸውን ኃላፊነትና ግንዛቤ ብቻ ሳይሆን
የሀገራቱ ያለውን ግንዛቤና ሁኔታ መመልከት አለባቸው። ከዛ አንጻር ነው እንግዲህ ማየት ያለበት።
ዶክተር አደም ካሴ በተለይ የአፍሪካ ሀገሩን በሚመለከቱ ህገ መንግስታዊ ትንታኔዎች በተለያዩ መገናኛ ብዙሃን ላይ በሚነበቡ በቀረቡ ፖለቲካን፣ ሰብአዊ መብትና የህዝብ አስተዳደር ላይ ባተኮሩ ስራዎችም ይታወቃሉ። ለሰጡኝ ማብራሪያ በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ። መልካም ጊዜ።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አሁን ቀጣዩ ዝግጅታችን ሳምንታዊው የስፖርት መሰናዶ ነው። ኬኔዲ አባተ።
በአስደናቂ ወቅታዊ ብቃት ላይ የሚገኘው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ወደ ቀጣዩ ዙር አልፏል። ለኮስታሪካው የዓለም ዋንጫ የማጣሪያ ውድድሩን በማድረግ ላይ የሚገኘው ብሔራዊ ቡድኑ ከሶስት ቀናት በፊት አዲስ አበባ ላይ ቦትስዋናን አስተናግዶ 5-1 ያሸነፈ ሲሆን በድምር ውጤት 8-2 በሆነ ሰፊ ልዩነት አሸንፎ ነው ወደ ተከታዩ ዙር ያለፈው። የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በመጀመሪያው ግጥሚያ ከሜዳው ውጭ ቦትስዋናን 3-1 በሆነ ውጤት ነበር አሸንፎ መለሰው። ባለፈው አርብ ደግሞ በአዲስ አበባ አበበ ቢቂላ ስታዲየም የተደረገውን ጨዋታ ከሙሉ ብልጫ ጋር ነው ብሔራዊ ቡድኑ የቦትስዋናቸውን 5-1 ያሸነፈው። ኢትዮጵያ ወደ ተከታዩ ዙር ማለፏን ተከትሎ በአራተኛው የማጣሪያ ዙር ታንዛኒያን ትገጥማለች። የኢትዮጵያና የታንዛኒያ ጨዋታ ወደፊት በሚገለጽ ቀን በአዲሱ የጎርጎሮሳውያን ዓመት ይከናወናል። የሁለቱ ሀገራት አሸናፊ ተመሳሳይ የማጣሪያ ጨዋታ ከሚያደርጉት የጋናና ዩጋንዳ አሸናፊ ጋር የሚገጥም ሲሆን ይህን ጨዋታ የሚያሸንፈው ቡድን ወደ ዓለም ዋንጫ የማለፍ እድል ያገኛል። የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በቅርቡ የሴካፋ ዋንጫን ማንሳቱ ይታወሳል። አልጄሪያ የ2021 የፊፋ የአረብ ዋንጫን አሸነፈች። በኳታር አስተናጋጅነት የተካሄደው የፊፋ የአረብ ዋንጫ ውድድር የፍጻሜ ጨዋታ ከትናንት በስቲያ ምሽት በአልጄሪያና ቱኒዚያ መካከል የተካሄደ ሲሆን አልጄሪያ 2-0 በማሸነፍ ዋንጫውን አንስታለች። በፍጻሜው ጨዋታ አሚር ሳዩድና ያሲን ብራሂሚ ያስቆጠሯቸው ሁለት ጎሎች አልጄሪያን የዘንድሮ የአረብ ዋንጫ አሸናፊ አድርገዋታል። ጎሎቹ የተቆጠሩት መደበኛው የጨዋታ ሰዓት ተጠናቆ በተጨመረው 30 ደቂቃ አውስጥ ነው። አልጄሪያ የ2019 የአፍሪካ ዋንጫ ሻምፒዮን መሆኗም የሚታወስ ነው። በፊፋ ሲዘጋጅ የመጀመሪያው የሆነውን ይህን ውድድር ያስተናገደችው ኳታር ደግሞ ግብጽን በፍጹም ቅጣት ምት 5-4 በማሸነፍ የነሐስ ሜዳሊያ አሸናፊ ሆናለች። ቀጣዩን የዓለም ዋንጫ የምታስተናግደው ኳታር በዚህ ዝግጅት ተሞክሮ እንዳገኘችም ተዘግቧል። ዩናይትድ ስቴትስን በመከተል በ2022 የቤጂንግ የክረምት ኦሎምፒክ ላይ የዲፕሎማሲ እቀባ የሚያደርጉ ሀገራት ቁጥር እየጨመረ ነው። በ2022 የቤጂንግ የክረምት ኦሎምፒክና ፓራሊምፒክ ላይ የዲፕሎማሲ እቀባ የማድረግ ዘመቻውን ቤልጅየም ከትናንት በስቲያ ተቀላቅላለች። የቤልጅየም የፌዴራል መንግስት ሀገሪቱን የሚወክሉ ባለስልጣናትን በክረምቱ የኦሎምፒክ ውድድር ላይ እንዲታደሙ ወደ ቤጂንግ እንደማይልክ የሀገሪቱ ጠቅላይ ሚኒስትር አሌክሳንደር ዲክሮ በሀገሪቱ ፓርላማ ተናግረዋል። ቤልጅየም ይህን ውሳኔ ያሳለፈችው ፈረንሳይ፣ ጀርመንና ጣሊያንን ጨምሮ በርካታ የአውሮፓ ህብረት አባል ሀገራት በዩናይትድ ስቴትስ የሚመራውን የቤጂንግ የ2022 የክረምት ኦሎምፒክ ዲፕሎማሲያዊ እቀባ እንደማይደግፉ በገለጹበት ወቅት ነው። ይሁን እንጂ ምንም አይነት የመንግስት ባለስልጣናትን ወደ ቤጂንግ እንደማትልክ አቋም በመያዝ ቤልጅየም ከዚህ ቀደም መሰል ውሳኔ ካስተላለፉ ሀገራት ማለትም ከዩናይትድ ስቴትስ፣ ከብሪታንያ፣ ሊቱዌኒያ፣ አውስትራሊያ፣ ካናዳና ኒውዚላንድ አንድ ጎራ ተሰልፋለች። ሀገራቱ የዲፕሎማሲ ቀባ እርምጃውን የወሰዱት የቻይና መንግስት በዚንጂያንግ ግዛት የሚገኙ በሚሊዮን የሚቆጠሩ ሙስሊም ቻይናውያንን በአስገዳጅ ስራ አሰማርቷል። በተጨማሪም በሆንግ ኮንግና በቲቤትም የዲሞክራሲ ኃይሎችን የማጥቃትና የሰብአዊ መብት ጥሰት የመፈጸም ተግባራትን በሰፊው እያከናወነ ነው በሚል ተቃውሟቸውን ለመግለጽ ነው። በመጨረሻም ኮቪድ-19 በብሪታንያ የስፖርት መርሃ ግብሮች ላይ ሽግሽግ እንዲፈጠር እያስገደደ ነው። በብሪታንያ የኮቪድ-19 ወረርሽኝ በተለይም ኦሚክሮን የተባለው አዲሱ ዝርያ በሰፊው በመዛመት ላይ መሆኑን ተከትሎ በሀገሪቱ የሚካሄዱ ስፖርታዊ ውድድሮች እየተሸጋሸጉ ነው። በሳምንቱ የረፍት ቀናት ትናንትና ከትናንት በስቲያ ይካሄዱ ከነበሩ 10 የፕሪሚየር ሊግ ጨዋታዎች 6ቱ በኮቪድ ስጋት ምክንያት ለሌላ ጊዜ ተዘዋውረዋል። በአጠቃላይ ባለፈው ሳምንት ሳምንት 10 የሊጉ ጨዋታዎች ተሰርዘዋል። በሀገሪቱ የሴቶች ሱፐር ሊግም 2 ጨዋታዎች ተሰርዘው ለሌላ ጊዜ እንዲተላለፉ ተደርገዋል። ብሪታንያ ባለፉት ጥቂት ቀናት ከ90,000 በላይ ዕለታዊ የኮቪድ-19 ተጠቂዎችን ሪፖርት ያደረገች ሲሆን በተለይም ቅዳሜ ዕለት ከ93,000 በላይ የቫይረሱ ተጠቂዎች ሲለዩ ከነዚህም 10,000 ገደማ የሚሆኑት ኦሚክሮን የተባለው ዝርያ የተገኘባቸው ናቸው። በዕለቱ 111 ሰዎች ደግሞ ህይወታቸውን ማጣታቸውን ሀገሪቱ አስታውቃለች። የእግር ኳስ ክለቦችም በተጫዋቾቻቸውና ሌሎች የቡድን አባላት ላይ በርካታ የቫይረሱን ተጠቂዎች እያገኙ በመሆናቸው ነው ጨዋታዎች እየተሰረዙ የሚገኙት። የጨዋታ መርሃ ግብር ማራዘሚያ መስፈርቱ የኮቪድ ወረርሽኝ ያለበት ክለብ አንድ ግብ ጠባቂን ጨምሮ ለጨዋታው ዝግጁ የሆኑ ከ14 ያነሱ ተጫዋቾች ካሉት ነው። ይሁን እንጂ ለውሳኔው ይህ ብቻ በቂ መስፈርት አይደለም። የፕሪሚየር ሊጉ ቦርድ የልምምድ ሜዳ መዘጋት አለመዘጋቱን፣ ተጫዋቾች በትክክል መዘጋጀታቸውንና ወረርሽኙ በቁጥጥር ስር መሆን አለመሆኑን ጭምር በመገምገም ነው ውሳኔ የሚያስተላልፈው። የኮቪድ ወረርሽኝ በዩናይትድ ስቴትስም በርካታ ስፖርታዊ ውድድሮች ተሰርዘው ለሌላ ጊዜ እንዲዘዋወሩ አድርጓል። ባለፈው ቅዳሜ ዕለት 127,000 ገደማ የቫይረሱ ተጠቂዎች መገኘታቸውን ሪፖርት ያደረገችው ሀገሪቱ የኦሚክሮን ዝርያ እየተስፋፋ መምጣቱንም አስታውቃለች። ከሳምንቱ ስፖርታዊ መረጃዎች ለዛሬ መረጥንላችሁ እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አብራችሁን ስላመሻችሁ በእጅጉና አመሰግናለን አድማጮች። ሀብታሙ ዚህን በመስተንግደው፣ ኤልያስ አስማሪ ደግሞ በድምፅ ምህንድስና እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። ሰራ 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 ሰራ